ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ደግሞ ልዑል እግዚአብሔር ለኔና ለእናንተ ያዘጋጀውን የቃሉን ማድ በጌታ መንፈስ ቅዱስ አስተማሪነት ይመግበናል። በእውነት ታላላቅ ነገሮችን፣ የጆቹን ሥራ፣ የመንግሥተ ሰማያት ምስጢራትን ሁሉ ገላልጦ ይናገረናል፣ ያስተምረናል። ዛሬም እንደ ወትሮ ሁሉ ተከታታዩን የሉቃስ ወንጌል መጽሐፍ ጥናታችንን አንድ ላይ እንመለከታለን። እዚህ በማስቀደም አንድ ላይ ይህንን ዝማሬ እናድምጥ።
እግዚአብሔር ተወዳዳሪ የሌለው አምላክ ነው። ስሙ ለዘላለም የተመሰገነ ነው። ዘማሪዎቹንም እግዚአብሔር ይባርካቸው። ያብረን እንጸልይ ወገኖች። ጌታችንና መድኃኒታችን ኢየሱስ ክርስቶስ እናመሰግናለን። ነው ሳምንቱን ሁሉ ደግሞ ከኛ ጋር አሁን እያንዳንዷን ቀን ስለመራህን፣ እነዚህን ቀናት ውስጥ ደግሞ ድንቅ የሆነውን ቃልህን ስለገለጥክልንና ስላስተማርከን እጅግና መሰግናለን። አቤቱ እግዚአብሔር አምላካችን ሆይ እንዲሁ ደግሞ እስከ መጨረሻው ሰዓት ወይ አንተ መጥተ ወይኛ ደግሞ ወደ አንተ እስክንሰበሰብ ድረስ በዚህ ቃል ተጠብቀን እንድንኖር እግዚአብሔር ሆይ እንድትረዳን እንለምናለን። በዚህም ምሽት የሚኖረንን ጌታዊ ሆይ የትምህርት ጊዜ ባርክልን። ስለ ዘላለማዊና ስለ ሕያው ስምህ ስትል ስማን፣ አሜን። ጮች በትላንትናው ምሽት ክፍለ ጊዜያችን በሉቃስ ወንጌል ምዕራፍ 2 ውስጥ ማለቴ ነው የኢየሱስ ክርስቶስን ያስተዳደጉ ሁኔታ እንዲሁም ደግሞ በምን አይነት መንገድ ወደዚህ ዓለም እንደመጣ ጸፋ ባለ መንገድ አንድ ባንድ ተመልክተን ነበር። በዛሬው ምሽት ደግሞ ከሉቃስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ያለውን ትምህርት አንድ በአንድ ጌታ በረዳን መጠን አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና የሉቃስ ወንጌል ምዕራፍ 3 ቁጥር 1 አውጡ። በዚህ ስፍራ የመጥምቁ ዮሐንስ አገልግሎትን እንመለከታለን። እንዲህ ይላል፣ ጢባሪዮስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስም በይሁዳ ሲገዛ፣ ሄሮድስም በገሊላ የአራተኛው ክፍል ገዢ፣ ወንድሙ ፊልጶስም በጡሪያስ በጢራኪኖዲዮስ አገር የአራተኛው ክፍል ገዢ፣ ሊሳኒዮስም በሳቢላኒስ የአራተኛው ክፍል ገዢ ሆነው ሳሉ ይልና ይቀጥላል። እንግዲህ ወገኖቼ ይህንን ተመልከቱ። በዚህ ቁጥር ብቻ የስድስት ሰዎች ስም ተነስቷል። የነበሩበትን ጊዜም በትክክል ማወቅ ይቻላል። አውግስጦስ ቄሳር ጌታ ኢየሱስ በተወለደበት ጊዜ ንጉስ ነበር። አሁን ደግሞ ጤባሪዮስ ቄሳር ነክሶ እንመለከታለን። ታሪክ እንደሚነግረን ጤባሪዮስ የተማረ ቢሆንም ጨካኝ ነበር። ብልህ ቢሆንም ተንኮለኛ ነበር። ሰብአዊነት የሌለውና ብኩን ከመሆኑም በላይ ዓለምን የመግዛት ምኞት ነበረው። ቀጥሎ ያሉት በርሱ ስር የነበሩ አሻንጉሊት መሪዎች ናቸው። ቁጥር 2ን ተመልከቱ። ሐናና ቀያፋም ሊቃነ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ የሚልን አረፍተ ነገር እናገኛለን። በዚያ ዘመን ሐናና ቀያፋ ሊቃነ ካህናት ነበሩ። ለምንድነው ሁለት ሊቀ ካህናት እንዲኖሩ ያስፈለገው? ሁለት ሊቀ ካህናት መኖራቸው የሚያመለክተው ሮም በኢየሩሳሌም ሃይማኖታዊ ጉዳይ ላይ የነበራትን የበላይነት ነው። ሐና ከስልጣን በስተጀርባ ያለ ሲሆን ፊት ለፊት ሆኖ የተሟላ ስልጣን እንዲይዝ ሮም ያስቀመጠችው ግን ቀያፋን ነበር። በትክክለኛው መንገድ ቢሆን ኖሮ ዮሐንስ እንደ አባቱ እንደ ዘካርያስ ሁሉ በመቅደስ ማገልገል ነበረበት። ምናልባትም የቤተ መቅደሱ መሪ ሊሆን ይችል ነበር። እርሱ ግን ይህንን አቀ ከዚህ ይልቅ የክህነት መብቱን ትቶ ወደ ምድረ በዳ ሄደ። በተበላሸ ሥርዓት ውስጥ ማገልገልን ስላልፈለገ ነቢይ ሆነ። መጥምቁ ዮሐንስ በየዘመኑ ከሚነሱ አስገራሚ ገጸ ባሕሪ ካላቸው ሰዎች አንዱ ነው። ከኤልያስ ጋር በሚጋራው አንዳንድ አሰራር ዘዴው ተመሳሳይ መንገድ ሕዝቡ ኤልያስን እንዲያስታውሱ አድርጓል። አንድ ቀን ስለሚገለጸው መሲህ ሕዝቡ እንዲያስቡም አድርጓል። በአንዳንድ ሁኔታው መጥምቁ ዮሐንስ አወዛጋቢ ሰው ነው። በርግጥም ከሰዎች የተለየ ሰው ነበር። ልደቱ ተአምራዊ ነበር። ገና ሳይወለድ በመልአኩ ገብርኤል ተነግሮለታል። የመጀመሪያው የልጅነት ጊዜውን ካሳለፈ በኋላ ቀጣዩ ጊዜው አገልግሎቱን የሚጀምርበት ጊዜ ይሆናል። ካህን፣ ነብይና ሰባኪ ነበር። ከካህኑ ዘካርያስ በመወለዱ ካህን ነው። ነብይ እንዲሆን በእግዚአብሔር በመጠራቱ ግን ነብይ ሆኗል። ቁጥር 3 ልብ በሉ። ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ የሚልን ቃል እናገኛለን። ዮሐንስ የንስሐን ጥምቀት እየሰበከ ነው። ከዚህም በተረፈ ዮሐንስ የነቢያት መጨረሻ ነበር። በአዲስ ኪዳን መድረክ ጎላ ብሎ የሚታይ የብሉይ ኪዳን ገጸ ባሕሪ ነው ማለትም ይቻላል። በአመጋገቡ፣ ባለባበሱና ሁኔታው ልዩ ሰው ነበር። በዘመናችን በጣም የምንፈራው ነገር ቢኖር የነቢይን መልእክት ነው። የሕይወት ፍልስፍና ብሎ የያዘውን ማንም እንዲቃወምበት ዓለም አይፈልግም። ተወዳጅ ለመሆን ሰፊው ሕዝብ የሚለውን አሜን ብለን መቀበል ይኖርብናል። ብዙ ሰባኪዎች የሚያደርጉትም ይህንኑ ነው። ዓለም የእግዚአብሔርን ድምፅ በተለይም ደግሞ ያ ድምፅ የፍርድ ከሆነ የእግዚአብሔርን መልእክት መስማት አይፈልግም። ዮሐንስ መልእክት ጠንከር ያለ ነበር። በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮው ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይ ተብሎ እንደ ተጻፈ ለኀጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር ይላል ቃሉ። ወገኖቼ እናንተ የፉኝት ልጆች እያለ ዛሬ ዛሬ የሚያስተምር ሰባኪ በቤተ ክርስቲያን ውስጥ ምን ያህል ተቀባይነት እንደሚኖረው አላውቅም። ሰዎች እንዲህ ያለውን ሰባኪ መስማት አይፈልጉም። በበኩሌ እንደ ዮሐንስ ያለ ስብከት መስበክ አለብን አልልም። ይሁን እንጂ አብዛኛዎቹ ቤተክርስቲያኖቻችን የሚገስጽ ሰባኪ እንደሚያስፈልጋቸው ግልጽ ነው። ቁጥር 8ን ተመልከቱ። እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችልላችኋለሁና ይላል። ዮሐንስ ስብከት የንስሐ ስብከት ነው። ምንም እንኳን ንስሐ በእምነት ቢሆንም የብዙዎቻችን ስብከት እንዲህ ያለ አይደለም። ጳውሎስ ለተሰሎንቄ አማኞች ያው እግዚአብሔርን ታገለግሉ ዘንድ ከጣዖቶች ወደ እግዚአብሔር ዞር ብላችኋል ይላችኋል። ከአንድ ነገር ዞር ካላልን በቀር ወደ እግዚአብሔር ዞር ማለት አንችልም። ወደ እግዚአብሔር ዞር ስንል ከኃጢአት ዞር እንላለን። ንስሐ የሚባለውም ይኸው ነው። ክርስቶስን እንዳዳኝ ስንቀበል ከዚህ ዓለም ነገሮች ዞር እንላለን። ስለ እግዚአብሔር ፍቅር ብዙ ሲባል ሰምተናል ወገኖቼ። ፍቅሩ ልባችንን ስላልነካው ለምን በማለት እየጠየቅንም ይሆናል። መጥምቁ ዮሐንስ እንደ ሰበከው ሁሉ የንስሐን ስብከት መስማት አለብን። ንስሐ ሰውን የሚያድን እምነት ክፍል ነው፣ ወይም ደግሞ የእምነት ክፍል ነው። የእግዚአብሔርን ጸጋ መስበኩ አስፈላጊ ነው። ይሁን እንጂ የእግዚአብሔርን ጸጋ ለመቀበል ከኃጢአታችን መመለስ ይኖርብናል። ከኃጢአታችን ካልተመለስን ወደ እግዚአብሔር አልተመለስንም ማለት ነው። በደህንነት ውስጥ ወገኖቼ ንስሐ አብይ ድርሻ አለው። ይሁን እንጂ የወቅቱ መልእክት በጌታ በኢየሱስ ክርስቶስ እመን ትድናለህ የሚል መሆን አለበት። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን ልብ በሉ። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን ተመልከቱ። አሁን ደግሞ አለፍ ብለን ከሉቃስ ወንጌል ምዕራፍ 3 ቁጥር 9ን እንመለከታለን። አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ዮሐንስ በነበረበት ዘመን ፍሬ የማያፈራ ዛፍ ምንም ጥቅም እንደሌለው ነበር የሚታሰበው። ስለዚህ የሚቆረጥና ለማገዶነት ይውላል። ዮሐንስ የእግዚአብሔርን ፍቅር እንዲሰብክ አልተጠራም። ስለዚህ መልእክቱ ጠንካራና የፍርድ ነው። ይህ ለዘመናችን ሰው እግዚአብሔር ካለው መልእክት አንዱ ገጽታ መሆኑን መረዳት ይኖርብናል። የእስራኤል ሕዝብ እግዚአብሔር የጠበቀባቸውን ፍሬ አላፈሩ፣ ስለዚህም ፍርድ ጣቸው ሆነ። ፍሬ ካላፈሩ እንደሚቆረጡ ነበር ዮሐንስ ለእስራኤል ሕዝብ የሚናገረው። ጌታ ኢየሱስ ክርስቶስም ተመሳሳይ መልእክት ለቤተ ክርስቲያን እያስተላለፈ ነው። እስቲ ከቁጥር 10 እስከ 11 ያለውን ቃል ደግሞ አለፍ ብለን እንመልከት። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም ሁለት ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። የሚኖሩት ወገኖቼ ለኔነት እንጂ ያላቸው ለሌለው ለማካፈል ፈቃደኛ እንዳልሆኑ ዮሐንስ በሚገባቸው ቋንቋ ለእስራኤል ሕዝብ እየተናገረ ነበር። ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ሉቃስ ምዕራፍ 3 ከቁጥር 12 እስከ 13 ያለውን ደግሞ ተመልከቱ። ቀራጮች ግብር ሰብሳቢዎች ሲሆኑ በገንዘብ ወዳድነታቸው ይታወቃሉ። ይሁን እንጂ ወደ ዮሐንስ መጥተው ምን እናድርግ በማለት ጠይቀዋል። ልባቸውን ወደ ጌታ መልሰዋል። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ አላቸው። ቁጥር 14 ልብ ይሏል። ከተለያየ የማኅበረሰብ ክፍል ለሆኑና በተለያየ ሁኔታ ላሉ ሰዎች ዮሐንስ ተግባራዊ መልእክትን ነበር የሰጣቸው። ወዳጆቼ በምትሰሩት ሥራ ሁሉ ይገለጣል። መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ይላል። እስቲ አሁን ደግሞ አለፍ ብለን ከቁጥር 15 እስከ 17 ያለውን እንመልከት። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብሎ ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ተመልከቱ ወገኖቼ፣ ዮሐንስ ወደፊት ለሚመጣው አዳኝ ሕዝቡን እያዘጋጀ እንጂ መልእክቱ እዚያ ላይ የሚያከትም አልነበረም። ዮሐንስ በውሃ አጠመቀ፣ ኢየሱስ ግን በመንፈስ ቅዱስ እያጠመቀ ነው። በዳግም ምጽአቱ ደግሞ በእሳት ያጠምቃል። እሳት ፍርድን ያመለክታል። አንዳንድ ሰዎች ወገኖቼ ይህ ጥቅስ የሚያመለክተው የጴንጠቆስጤ ቀን ነው ይላሉ። እንደሚታወቀው በጴንጠቆስጤ ቀን መንፈስ ቅዱስ ወረደ። ተሰብስበው በነበሩት ሰዎች ራስ ላይም እንደ ሰዓት የተከፋፈሉ ልሳኖች ታዩ። ይሁን እንጂ በሐዋርያት ሥራ እንደ ሰዓት እንጂ እሳት እንደማይባል እናስተውል ይገባል። አስተዋላችሁ? በሐዋርያት ሥራ ውስጥ እንደ እሳት እንጂ እሳት እንደማይል ልናስተውል ወይም ደግሞ ልብ ልንል ይገባል። የመንፈስ ቅዱስ መውረድ በሳት የመጠመቁ ፍጻሜ አይደለም። በሳት የማጥመቁ ሥራ የሚፈጸመው ጌታ ኢየሱስ ክርስቶስ ዳግም ሲመለስ ነው። ከቁጥር 19 እስከ 20 ያለው ደግሞ አለፍ ብላችሁ ተመልከቱ። የአራተኛው ክፍል ገዢ ሄሮድስ ግን ስለ ሄሮዲያዳ፣ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው፣ ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወይን ያገባው ይላል። ወገኖቼ የገዛ ወንድሙ የፊልጶስ ሚስት የሆነችውን ሄሮዲያዳን ስላገባት ዮሐንስ ሄሮድስን በሕዝብ ፊት ገሰጸው። በዚህ የተቆጣችው ሄሮዲያዳ ዮሐንስ እንዲታሰር ጠየቀች። ሄሮድስም የልቧን ምኞትና መሻት ፈጸመላት። እስቲ ቀጥለን ደግሞ የኢየሱስን መጠመቅ እንመልከት። ቁጥር 21 እና 22ን ተመልከቱ። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ ባንተ ደስ ይለኛል የሚል ድምፅ ከሰማይ መጣ የሚልን ቃል እናገኛለን። ሉቃስ ነገሮችን በቅደም ተከተላቸው መሰረት ለማስቀመጥ እስከዚህም አይጨነቅም። ነገሮችን በቅደም ተከተል የሚያስቀምጥ ቢሆን ኖሮ የኢየሱስን ጥምቀት ከዮሐንስ መታሰር ያስቀድመው ነበር። ኢየሱስ ሲጠመቅ መንፈስ ቅዱስ በኢየሱስ ላይ ወረደ። እግዚአብሔር አብ ደግሞ ከሰማይ መሰከረለት። በዚህም የሥላሴ ማንነት ይታያል። ከዚህ በኋላ እስከ ምዕራፉ መጨረሻ ድረስ የማርያምን ትውልድ ሐረግ እንመለከታለን። የዮሴፍን ትውልድ የምናገኘው በማቴዎስ ወንጌል ውስጥ ነው። የማቴዎስ ትውልድ ቆጠራ ከአብርሃም ይጀምርና በዳዊትና በሰለሞን በኩል አድርጎ ይዘልቃል። እንግዲህ ለዙፋን የሚያበቃን ሕጋዊ መብት የሚያገኘው በዮሴፍ በኩል ነው ማለት ነው። የሉቃስ ትውልድ ቆጠራ ግን ይለያል። ሉቃስ ከዳዊት የዘር ሐረግ በመነሳት እስከ አዳም ድረስ ይዘልቃል። በዳዊት በኩል ማርያም የነጋሲነት ዝርያ አላት። እግዚአብሔር አምላኩም የአባቱን የዳዊትን ዙፋን ይሰጣል ተብሎ የተነገረው ተስፋ የሚፈጸመው ከእርሷ ባገኘው የዘር ሐረጉ ነው። ስለዚህ ትውልድ ቆጠራ ሁለት ነገሮችን መገንዘብ ይኖርብናል። በመጀመሪያ ዮሴፍ የጌታ የኢየሱስ ክርስቶስ አባት እንዳይደለ ሉቃስ ግልጽ አድርጓል። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይለናል ቁጥር 23 ላይ። እዚህ ላይ ልጅ የሚለው ቃል በሌሎች በኩረ ጽሑፎች አይገኝም። እንደ እውነቱ ከሆነም ዮሴፍ የኤሊ ልጅ አይደለም። ለማሳየት የተፈለገው ዮሴፍ ከኤሊ ዝርያ ወይም የዘር ሐረግ መገኘቱን ብቻ ነው። ልብ ልንለው የሚገባን ሁለተኛው ነጥብ ደግሞ ቁጥር 31 ላይ ያለው ሲሆን ቃሉም እንዲህ ይነበባል። የሜልያ ልጅ፣ የማይናይን ልጅ፣ የማታት ልጅ፣ የናታን ልጅ፣ የዳዊት ልጅ እያለ በቁጥር 31 ላይ ይዘረዝራል። ማቴዎስ የክርስቶስን ዘር ሐረግ የሚያመጣው በዳዊት ልጅ በሰለሞን በኩል ነው። ይህ ደግሞ ትክክለኛ መስመሩን የተከተለ የነጋሲ ዘር ሐረግ ነው። ሉቃስ ደግሞ የክርስቶስን ዘር ሐረግ የሚያመጣው በዳዊት ልጅ በናታን በኩል ነው። ማርያምም ብትሆን የዳዊት ዘር ናት። ስለዚህም ኢየሱስ ክርስቶስ የዳዊት ልጅ ነው ማለት ነው። ወገኖቼ ሉቃስ ኢየሱስ ክርስቶስን የሰው ልጅና ያለመዳኛ አድርጎ ያቀርበዋል። የዘር ሐረጉ አብርሃም ላይ አያቁምም። የመጀመሪያው ሰው እስከ ነበረው እስከ አዳም ድረስ ይዘልቃል። አዳም የመጀመሪያው ፍጡር የእግዚአብሔር ልጅ ነበር። ይሁን እንጂ በኃጢአቱ ከዚህ ደረጃ ወድቋል። እንግዲህ የመጨረሻው አዳም የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው ይህን አዳም ያጣውን ከእግዚአብሔር ጋር ኅብረት ለመመለስ ነበር ማለት ነው። ይህም ኅብረት የሚገኘው በጌታ ኢየሱስ ክርስቶስ በማመን ነው። አድማጮች እንግዲህ እስካሁን በነበረው ክፍለ ጊዜያችን ወይም ደግሞ ትምህርታችን እግዚአብሔር ብዙ ቁም ነገሮችን እንዳስተማራችሁ እምነታችን ነው። የሉቃስ ወንጌል ምዕራፍ 3 ትምህርቱን በዚሁ ተጠናቀቀ። እስቲ አሁን ደግሞ ቀጥለን የሉቃስ ወንጌል ምዕራፍ 4ን ትምህርት አብረን እንመለከታለን። ይህ ምዕራፍ የጌታ ኢየሱስን ፈተና ወደ ገሊላና ናዝሬት መመለሱን ባደገበት አገር የደረሰበትን ንቀት ወደ ቅፍርናሆም እንደሄደና በዚያም አገልግሎቱን እንደቀጠለ ያመለክታል። እስቲ ነጥቦቹን አንድ ጊዜ ደግምላችኋለሁ። በዚህ በሉቃስ ወንጌል ምዕራፍ 4 ውስጥ የጌታ ኢየሱስን ፈተና ወደ ገሊላና ናዝሬት መመለሱን ባደገበት አገር የደረሰበትን ንቀት ወደ ቅፍርናሆም እንደሄደና በዚያም አገልግሎቱን እንደቀጠለ ያመለክተናል። ኢየሱስ እንደ ሰው በሰይጣን ተፈተነ። ልክ በማንኛችንም ላይ እንደሚደርስ ፈተናዎች ነበሩበት። ጠቅላላ የሰው ልጅ ፈተና በእነዚህ 3 ፈተናዎች ይካተታል ማለት ይቻላል። እነዚህ ፈተናዎችም የሚከተሉት ናቸው። አንደኛ፣ ጊዜያዊ ችግሩን ለማርካት ድንጋዩን እንጀራ እንዲያደርግ ጠየቀው። አስተዋላችሁ? ጊዜያዊ ችግሩን ለማርካት ድንጋዩን እንጀራ እንዲያደርግ ጠየቀው። በመሰረቱ እንጀራ አስፈላጊ ነገር ነው። አካላችን ምግብ ይፈልጋል። ከታሪኩ እንደምንመለከተው ኢየሱስ ተርቧል። ታዲያ ድንጋዩን እንጀራ ማድረጉ ስህተቱ ምኑ ላይ ነው? ታላቅ ኃይሉን የራሱን ፍላጎትና መሻት ለማሟላት ማዋሉ ትክክል አይደለም። ሰው በእንጀራ ብቻ አይኖርም የሚለውን መሰረታዊ እውነት ራሱ በተግባር ማሳየት ነበረበት። በዚህ የራሱን ስጋዊ ፍላጎት ብቻ ለማርካት በሚሯሯጥ ዓለም ያስተሳሰብ የማይቻል መስሎ ይታያል። ይህ ዓለም መመሪያ አድርጎ የያዘው ብላ፣ ጠጣ፣ ደስ ይበልህ፣ ነገ ትሞታለህና የሚለውን መፈክር ነው። የነገር ፍጻሜና ግብ ሁሉ እዚህ ላይ ይመስላል። የራስ ወዳድነትና የገብጋባነት ምንጩም ይኸው ነው ወገኖቼ። ጌታችን ግን ሰይጣን ላቀረበለት ፈተና በሰጠው ምላሽ ይህን የብዙዎቻችን መመሪያና ፍልስፍና ውድቅ አድርጎታል። ሁለተኛ፣ የዚህ ዓለም መንግስታት ኃይልና ስልጣንን እናገኛለን ብለው የሚያስቡ ሌሎችን በጭካኔ በመጨፍጨፍና የፖለቲካ ሴራን በመሸረብ ነው። ነጥቡን አንድ ጊዜ ደግምላችኋለሁ። የዚህ ዓለም መንግስታት ኃይልና ስልጣንን እናገኛለን ብለው የሚያስቡት ሌሎችን በጭካኔ በመጨፍጨፍና የፖለቲካ ሴራን በመሸረብ ነው። ጦርነትን የህይወታቸው መንገድ አድርገዋል ብዙዎቹ። ተቃዋሚዎቻቸውንም ጸጥ ለማሰኘት በጥላቻና በፍርሃት ይጠቀማሉ። በመሰረቱ ይህ ሰይጣናዊ ነው። ሰይጣን መንግስቱን የመሰረተው በእነዚህ ነገሮች ነው ወገኖች። ወደ እግዚአብሔር መንግስት ለመግባት ሰዎች መለወጥ ይኖርባቸዋል። ኢየሱስም መልሶ እነቱነት ላለውና ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ዮሐንስ ምዕራፍ 3 ቁጥር 3ን ልብ ይሏል። ጌታ ኢየሱስ ሰይጣን ላቀረበለት ፈተና ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል በማለት አጭርና ቁርጥ ያለ መልስ ነበር የሰጠው። ከዚያ በኋላ የተነሳው ሐዋርያው ጳውሎስ ደግሞ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ሙቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አይምሮን ሁሉ እናማርካለን ብሏል። ደስ የሚያሰኝ ቃል። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 5 ያለውን ይመለከቷል። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 5 ያለውን ተመልከቱ። ሶስተኛው የፈተና አይነት ደግሞ እንደሚከተለው ነው። በስጋዊ አመለካከት ስናየው ኢየሱስ ከቤተ መቅደሱ ጫፍ ላይ ራሱን ቢጥል ኖሮ ማንነቱንና አገልግሎቱን ሰዎች እንዲቀበሉ አይነተኛ ዘዴና አቋራጭ መንገድ ይመስላል። ኢየሱስ ግን ወደ ክብሩ ዙፋን እንዲያደርሰው ምንም ችግር በሌለበት አቋራጭ መንገድ መሄድን አልፈለገም። የክብሩን አክሊል ከማድረጉ በፊት የሾህ አክሊልን ማድረግ ነበረበት። አስተዋላችሁ? እግዚአብሔርን የምናቃልልባቸው ሁለት መንገዶች አሉ ወገኖቼ። የመጀመሪያው ኃይሉን መካድ ሲሆን፣ ሁለተኛው ደግሞ ኃይሉን ለግል ጉዳያችን ማዋል ነው። አስተዋላችሁ? እግዚአብሔርን የምናቃልልባቸው ሁለት መንገዶች ወይም ደግሞ ነጥቦች፣ የመጀመሪያው ኃይሉን መካድ ሲሆን፣ ሁለተኛው ደግሞ ኃይሉን ለግል ጉዳያችን ማዋል ነው ማለት ነው። ሁለቱ ማጥያት ናቸው ወገኖቼ። አንዳንድ ሰዎች እግዚአብሔር ለሰማይ አዕዋፍት እንኳን ያስባል፣ ስለዚህም የሚያስፈልገንን ሁሉ ይሰጠናል ይላሉ። በዚያ አባባላቸው መንፈሳውያን መስለው ይታያሉ። ይሁን እንጂ ምንም አይሰሩም ወይም አይንቀሳቀሱም። እግዚአብሔር ግን በፊት ወዝንጀራን ትበላለ ነበር ያለው። ለወንጌል አገልግሎት ወደ ባዕድ አገር የሚሄድ ሰው ቋንቋቸውን ማጥናት አለበት። ያኔ ወንጌልን እንዲሰብክ እግዚአብሔር ይጠቀምበታል። ከእግዚአብሔር ጋር አብረን የምንሰራ እንጂ ሮቦቶች ወይም ደግሞ ተንቀሳቃሽ አሻንጉሊቶች አይደለንም። ወላጅ አባታቸው አዶኒራም ጁድሰን በበርማ ሀገር የደረሰባቸውን መከራ በማሰብ ዶክተር ኤድዋርድ ጁድሰን እንዲህ ብለው ነበር፣ ያለምንም ችግርና መከራ የተሳካልን ከኛ በፊት ሌሎች መከራና ችግርን ስለተቀበሉ ነው። ያላንዳች መሳካት መከራና ችግር የሚደርስብን ደግሞ ከኛ በኋላ እንዲሳካላቸው ነው። ጌታ ኢየሱስ ክርስቶስ ወላዋይ መንፈሳዊ አቋምን አጥብቆ ተቃውሟል። በማሳህ እንደ ፈተናችሁት አምላካችሁን እግዚአብሔርን አትፈታተኑት የሚለውን ቃል በዘዳግም ምዕራፍ 6 ቁጥር 16 ውስጥ እናገኛለን። ዘዳግም ምዕራፍ 6 ቁጥር 16 ወገኖች፣ ኢየሱስ አገልግሎቱን የጀመረው ንቀትና ጥላቻን ባተረፈበትና የልጅነት ጊዜውን ባሳለፈበት ናዝሬት ከተማ ነበር። በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 2 የተጻፈው በአስደናቂ ሁኔታ መፈጸሙን ለሕዝብ የተናገረውም በምኵራብ ነበር። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን።
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።